ይህ የምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቼ እንደምን አመሻችሁ። ጌታ ዛሬም ፈቃዱ ሆነና እንደገና ደግሞ የመጽሐፈ ሩትን የመጨረሻውን ክፍላችንን አብረን አንድ ላይ እንድንመለከት እነሆ ዛሬ አንድ ላይ ሆነናል። እግዚአብሔር በታላቅነቱና በምህረቱ በበጎነቱ ከዚህ ከመጽሐፈ ሩት ባለፈው ክፍለ ጊዜ ምሽት ጥናታችን እንደተናገርኩት ብዙ ነገሮችን እንድንማር ረድቶናል። በእውነት በተረፈው ደግሞ ጌታ መንፈስ ቅዱስ ይበልጥ እንደሚያስተምራችሁ ይበልጥ ሁሉንም ነገር ገላልጦ እንደሚናገራችሁ ነው ባለሙሉ ተስፋ ነኝ። ከዚህ መጽሐፍ እግዚአብሔር ታላቅ ቁም ነገርን አስተምሮናልኛን። ዛሬ እንግዲህ መጽሐፈ ሩት ትምህርታችንን እንጨርሳለን። እስቲ እግዚአብሔር አምላካችንን ድንቅ በማድረጉ ይህንን መጽሐፍ ጀምረን እንድንጨርስ ስለረዳን እንዲህ ያን በዝማሬ እናሞጋክሰው። ኃይለኛና ብርቱ አስደናቂ አምላክ ነው። ፈረሱንና ፈረሰኛውን በባህር የሚጥል እግዚአብሔር ታላቅ ነው። እስቲ አንድ ላይ በመሆን እግዚአብሔር አምላካችንን እናመስግነው። ጌታ እግዚአብሔር አምላካችን ሆይ ስለዚህ ቃልህ ደግሞ እጅግ እናመሰግንሃለን። ከመጽሐፈ ሩት እግዚአብሔር አባቴና አምላኬ ሆይ በሕይወት ዘመናችን የሚረባንንና የሚጠቅመንን ነገር መንፈሳዊ ማድህን ደግሞ ስለ መገብከን ሕይወታችን በዚህ እንድትረካ እንድትፋፋህም ደግሞ ስለ መገብከን ክብር ለታላቁና ለዘላለማዊ ስም ይሁን። አንተ ሁሉን ቻይ ነህ። ቆሻሻውንና ወልጋዳውን ሕይወታችንን ጠማማውን ሕይወታችንን በቃል አቃንተ ያላንዳች ማስፈራራት እግዚአብሔር ሆይ እነሆ በፊትህ እንድትመላለስ ምሕረትህን ደግሞ በልጅ በጌታ በኢየሱስ ክርስቶስ በኩል ስላደረክልን እናመሰግንሃለን። እግዚአብሔር አባቴና አምላኬ ሆይ በዚህ በቃል አማካኝነት ደግሞ ታንጸን እነሆ ለአንተ ክብር እግዚአብሔር ሆይ መቆም የምንችልበትን ጉልበት እንድትሰጠን እንለምናሃለን። በዚህች ምሽት ደግሞ እግዚአብሔር አባቴና አምላኬ ሆይ ቀሪውን ክፍል ተመልክተን ኑሯችንን ሕይወታችንን በፊትህ ያማረ እንዲሆን ትሠራ ዘንድ ሁለንተናችንን በፊትህ አሳልፈን እንሰጣለን። እግዚአብሔር አባቴና አምላኬ ሆይ አስተማሪውን መንፈስ ቅዱስ ላክልን፣ ተናገረን፣ መልሰን ከባዘንበት ከጠፋንበት ስፍራ ራሳችንን በቃል ውስጥ ማግኘት እንድንችል ጸጋህንም አብዛልን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም
ጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከመጽሐፈ ሩት ምዕራፍ 4 ወደ መጨረሻ እየተቃቀስ ነው። ቦዔዝ የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችንን ያቢሜሌክን መሬት ለመሸጥ ትፈልጋለችና ልትበጅ ትፈልጋለህ ወይ ብሎ በሕዝብ ሽማግሌዎች ፊት አስታወቀ ወይ ደሞ ጠየቀው። በዚህ ጊዜ ሰውየው አዎ በጅዋለሁ በማለት መልስ መስጠቱን ከዚያም በኋላ ደግሞ ቦዔዝ መልሶ እርሻውን ከኑኃሚን እጅ በመገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሞዓቹ ሚስት ከሞዓባይቱ ከሩት ደግሞ ትገዛለ ማለቱንና እዚህም ስፍራ ዘመድየው ልቡ ትንሽ ማንገራገሩን ተመልክተናል። እስቲ ቀጥሎ ያለውን ሁኔታ ደግሞ ከመጽሐፈ ሩት ምዕራፍ 4 ከቁጥር 6 ጀምሮ ያለውን አንድ ላይ ጌታ በረዳን ተናብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ሩት ምዕራፍ 4 ቁጥር 6ን ተመልከቱ። ሩት ምዕራፍ 4 ቁጥር 6ን አውጡ። ወገኖች አሁን አስቀድሜ እንደተናገርኩት ይህ የቅርብ ዘመድ ግን ሩትን አያውቃትም። የሚያውቀው ነገር ቢኖር ሞዓባዊት መሆኗን ብቻ ነው። ሩትን ማግባት እንደማይፈልግም በግልጽ ተናግሯል። እስቲ ቁጥር 6 ነኝ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መበጀት አልችልም፣ እኔ መበጀቱን አልችልምና አንተ ከኔ መበጀቱን ውሰደው አለ። ምናልባትም ይህ የቅርብ ዘመድ ባለ ትዳር ሳይሆን እንደማይቀር አስባለሁ። ቦዔዝን የሚያካክሉ ልጆች ሳይኖሩት እንደማይቀርና ሁሉም ሳገቡ እንደማይቀሩ አስባለሁ። ከርስቱ ለልጆቹ አከፋፍሏል። ያቺን ሞዓባዊት ሴት ካገባ ደግሞ ያለው ነገር ሁሉና ርስቱ ችግር ይገጥማል። ምናልባትም ርስቱን ለመበጀቱና ሩትን ማግባቱ የሚያስከትልበትን ችግር በማመዛዘን እንደዚያ ለማድረግ አለመፈለጉ ትክክል ሊሆን ይችላል። ስለዚህም እኔ መበጀት አልችልም፣ የምትፈልግ ከሆነ መበጀቱን አንተ ውሰድ አለው። ኢየሱስ ክርስቶስ ወገኖቼ እኛን የተበጀ ጌታ ነው። ቀደም ብለን እንደተመለከትነው ታሪኩ ደህንነታችንን የሚያመለክት ነው። የሙሴ ሕግ በፍጹም ሊዋጀን አልቻለም። አዲስ ኪዳን ይህን በጣም ግልጽ በሆነ ሁኔታ አስቀምጦታል። የሕግን ሥራ በመሥራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና ይላል ሐዋርያው ጳውሎስ ሮሜ ምዕራፍ 3 ቁጥር 20ን ልብ ይሏል። ሕግ የተሰጠው የሰዎችን ሁኔታ ለማሳየት እንጂ ሰዎችን ለመዋጀት አልነበረም። ጳውሎስ የኩነኔ አገልግሎት የሞት አገልግሎት ነው ይለዋል። አስተዋላችሁ? የኩነኔ አገልግሎት የሞት አገልግሎት ይለዋል። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 7 እስከ 9 ያለውን ስፍራ ተመልከቱ። ሕግ በፍጹም አዳኛ አይደለም። ሕግ ይፈርድብናል እንጂ አያድነንም። ሕግ የተሰጠን አሮጌ ሥጋዊ ባሕርያችንን ሊቆጣጠር ነው። ሕግን በመፈጸሙ ደህንነትን ያገኘ አንድ ሰው እንኳ ማቅረብ አይቻልም። የክርስቶስ ምሳሌ የነበረውን መሥዋዕት በማቅረባቸው ብቻ ነበር ሰዎች በእግዚአብሔር ፊት ተቀባይነትን የሚያገኙ። ታላቁ የደህንነት ቀን ከበዓሎች ሁሉ የበለጠ የሆነውም በዚህ ምክንያት ነበር እስራኤላውያን ባለማወቅ የሰሩት ኃጢአት ሁሉ የሚሸፈነው በዚህ መስዋዕት ነበር። ያ ቀን ከሕጉ የሚታደጋቸው አዳኝ እንደሚያስፈልጋቸው የሚያሳስብ ልዩ ቀን ነበር። ያ የቅርብ ዘመድ የተባለው ሰው ሩትን መበጀት ርስቴን ችግር ላይ ጥለዋል እንዳለ ሁሉ ሕግምኛን ለማዳን ከመመዘኛው ዝቅ ማለት አይፈልግም። ብዙ ሰዎች ባለማስተዋል ሕግን ስለመጠበቅ አስፈላጊነት ሲናገሩ ሰማቸዋለሁ። የምንኖረው በአስሩ ትእዛዛት መሰረት ነው ወይም የምንኖረው በተራራው ስብከት መሰረት ነው ሲሉ ይደመጣል። ወይም ደግሞ ሃይማኖቴ የሚያዘው እንደዚያ ነው ይላሉ። እውነት ነውን? እንደዚያ ከሆነ እስቲ አንድ ጥያቄ ላቅርብላችሁ። በትክክል ግን እየፈጸማችሁ ነውን? አንዳንድ ሰዎች እንዲህ አይነት ጥያቄ ሲቀርብላቸው የሚሰጡት መልስ በተቻለኝ መጠን ሕግን ለመፈጸም ጥረት እያደረግን ነው የሚል መልስን ይሰጡኛል። እግዚአብሔር ግን ሕግን በትክክል እንድንፈጽም እንጂ ለመፈጸም ሙከራ እንድናደርግ አይደለም የሚነግረን። ያስቀኛል ይመልሳቸው። ከፊል ሕጉን መፈጸም ከፊሉን ደግሞ መተው አይቻልም ወገኖቼ ሆይ። የሩት የቅርብ ዘመድ የሕግ ምሳሌ ነው። ይህ ሰው ሩትን መበጀት እንደማይችል ነበር የተናገረው። ሕግ በፍጹም እኛን መበጀት አይችልም ወገኖቼ። የሚወደንና የኃጢአታችንን ቅጣት የሚቀበልልን ያስፈልገናል። መዳን የምንችለው ያኔ ብቻ ነው። ሕጉ በሚጠይቀን መሰረት መኖር አንችልም። ስለዚህም የሚወደን ብቻ ሳይሆን ስለኛ ኃጢአት ራሱን ለመስጠት ፈቃደኛ የሚሆን አዳኝ ያስፈልገናል። ኢየሱስ ክርስቶስ ስለኛ ኃጢአት መስቀል ላይ ሞተ፣ የኃጢአታችንንም ቅጣት ተቀበለ። እግዚአብሔር ለዘላለም የተመሰገነ ይሁን። ቁጥር 7ን ተመልከቱ። በጥንት ጊዜም ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበር። ይህም በእስራኤል ምስክር ነበር ይላል። ከዘዳግም ምዕራፍ 25 ስለዚህ ሕግ መመልከታችን ይታወሳል። በዚህ ሕግ መሰረት ሴቲቱ ጫማውን ታወጣና ፊቱ ላይ ትተፋበታለች። ከዚህ ታሪክ እንደምንመለከተው ቦዔዝ ሩትን ወክሎ ነበር ውይይቱን የሚያደርገው። ይሁን እንጂ ፊቱ ላይ እንደተፋበት አይናገርም። ይህ ሰው ጫማ የለሽ ሆኗል። ወንጌል ግን ወዳጆቼ ለእግራችን ጫማ እንዲኖረን ይናገራል። እግሮቻችሁንም በሰላም ወንጌል ተጫምታችሁ የሚልን ቃል በኤፌሶን መልእክት ምዕራፍ 6 ቁጥር 15 ላይ እናገኛለን። የቅርብ ዘመዱን ቦዔዝን አንተ ግዛው አለው፣ ጫማውንም አወለቀ። ቦዔዝም ሽማግሌዎቹንና ሕዝቡን ሁሉ ለአቢሜሌክና ለኬሌዮን ለመሐሎንም የነበረውን ሁሉ ከኑኃሚን እጅ እንደገዛው እናንተ ዛሬ ምስክሮች ናችሁ። ደግሞም የሟቹ ስም ከወንድሞቹ መካከል ከአገሩ ምድጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሐሎንን ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኳት፣ እናንተም ዛሬ ምስክሮች ናችሁ አላቸው። ሩት ምዕራፍ 4 ከቁጥር 8 እስከ 10 ያለውን ስፍራ ይመለከቷል። መጀመሪያ ርስቱን ከተበጀ በኋላ ቀጥሎ ደግሞ ሩትን ተበጀ። ከዚህም የተነሳ ሩት ሚስቱ ሆነች። በጣም ስለወደዳት ሚስቱ አደረጋት። ቦዔዝ የጌታ ኢየሱስ ክርስቶስ ምሳሌ ሲሆን ሩት ደግሞ እኛን ትወክላለች። ርስቱን ብቻ ሳይሆን ሩትንም እንደተበጀ ቦዔዝ ምስክሮቹ እንደሆኑ ሕዝቡን ጠራ። ቁጥር 11ን ተመልከቱ። ምንም እንኳ ለአገሩ ባዳ ለሕዝቡም እንግዳ ብትሆንም ከዚያም በላይ ደግሞ ማባይት ብትሆንም ሩት በእግዚአብሔር አዳኝነት ለመታመን ከፍተኛ መስዋዕትነትን ከፍላለች። ከዚህም የተነሳ የቤተልሔም ሰዎች ኩራት ሊሰማቸው ይገባል። የሚበጃትን ሰው ፍለጋ ወዲህ ወዲያ አላለችም። ቦዔዝም ይህን ተረድቶላታል። ዛሬ የምናያቸው ሴቶች ግን ከዚህ የተለዩ ናቸው። ባል የሚሆናቸውን ወጣት ፍለጋ ብዙ ይደክማሉ። ባል ካላገኙ በቀር ልባቸው አያርፍም። ብዙ ጊዜ ደግሞ የዚህ አይነቱ ትዳር ስለማይጸና ለምን ይሆን በማለት እንጠይቃለን። ምናልባትም በአስተሳሰቤ ኋላ ቀር እንዳትሉኝ እንጂ ሚስት ፍለጋ ወዲህ ወዲህ ማለት ያለበት ወንዱ ነው ወዳጆቼ። እግዚአብሔር በዚህ መልኩ ነው ትዳርን የደነገገው። ባሎች ሆይ ሚስቶቻችሁን ውደዱ ያላቸውም በዚህ ምክንያት ነው። ኤፌሶን ምዕራፍ 5 ቁጥር 25ን ተመልከቱ። ሚስቶች ሆይ ባሎቻችሁን ውደዱ አይደለም ያለው። ምናልባትም ሚስት ባሏን መውደድ የለባትም እንዴ አበበ በማለት ትጠይቁኝ ይሆናል። አዎን ሚስት ባሏን መውደድ እንዳለባት እውነት ነው። ይሁን እንጂ መጀመሪያ ወገኖቼ ወንዱ ይወዳታል፣ እርሷ ደግሞ ምላሽ ትሰጣለች። በዚህ ሁኔታ እርስ በርሳቸው ይዋደዳሉ። ባል ሚስቱን የማይወድ ከሆነ ሚስት ደግሞ ነጭናጫና ደንታቢ ትሆንበታለች፣ ፍቅር ይቀዘቅዛል። እግዚአብሔር ከዚህ ሁኔታ ይጠብቀን። ባመዛኙ ችግሩ የወንዶች መሆኑን ነው የተረዳሁት። ወንድ የቤተሰብ መሪ ነው። ስለዚህም በቤተሰብ ውስጥ የሚፈጠር ማንኛውም ነገር ኃላፊነቱ የእርሱ ነው የሚሆነው። ወንድ ሚስት የምትሆነውን ሴት እንደሚመርጥ ሁሉ ቦዔዝ ሩትን እንደመረጣት ሁሉ ክርስቶስ ደግሞ ሙሽራ ፍለጋ ወደዚህ ምድር መጣ። በሞቱ ፍቅሩን ገለጠልን፣ እኛም ለርሱ ፍቅር ምላሽ እንሰጣለን። እንደወደደን ሁሉ እኛም እንወደዋለን፣ አዳኛችን አድርገን እንቀበለዋለን፣ ከዚህም የተነሳ እናውቀዋለን። ወገኖቼ ሆይ ክርስቶስን መውደድ እያንዳንዱ የክርስቲያን ናፍቆት ሊሆን ይገባል። ብዙ ሰዎች ግን በዓመት አንድ ጊዜ ወደ ቤተልሔም ይሄዱ ክርስቶስን በረት ውስጥ ይፈልጉታል። ምንም እንኳ ሕፃን ሆኖ ወደዚህ ዓለም ቢመጣም ዛሬም በሕፃንነት ልንጠብቀው አይገባም። አንዳንዶች ደግሞ በየትንሣኤው በዓል ወደ ኢየሩሳሌም ይሄዱ ባዶ መቃብር ውስጥ ክርስቶስን ይፈልጉታል። ክርስቶስ ግን እዚያው አይገኝም። ዛሬ ክርስቶስ ያለው በሰማያዊ ክብሩ ነው። ሐዋርያው ጳውሎስ ናፍቆት ክርስቶስን ማወቅ ነበር። ይህንንም አስመልክቶ ሲናገር እርሱንና የትንሣኤውን ኃይል አውቅ ዘንድ አለ። ፊልጵስዩስ ምዕራፍ 3 ቁጥር 10ን መመልከት ይቻላል። ይህ ነበር የሕይወቱ ግብ፣ እርሱን ማወቅና እርሱ እንደወደደን ሁሉ እኛም እንድንወደው ምንኛ ያስፈልገን ይሆን። በቦዔዝ ሕይወት በተደረገው ነገር የቤተልሔም ሰዎች ደስታቸውን ገልጸዋል። ከቁጥር 12 እስከ 14 ያለውን ስፍራ ተመልከቱ። የአቢሜሌክ ዘር መጥፋት የለበትም። ለእርሱ ዘር የሚተካ ሰው በማግኘቷም ሴቶቹ ለኑኃሚን እንኳን ደስ ያለሽ ሲሏት እንመለከታለን። በዚህ ክፍል መሠረት ማለት ነው። ይህም ሂደት የሚከናወነው በቦዔዝ በኩል ነው። እኛንም እንዲሁ የሚቤዥንና የሚታደገን አዳኛለን። እስቲ በሁኔታዎች ግራ የተጋባውን ይህምን የምንኖርበትን ዓለም ተመልከቱ። ፈገግታና ደስተኛነት ከሰዎች ፊት አይታይም። ለሕይወታቸው ዓላማ አጥተዋል። ያለ እግዚአብሔርና ያለ አንዳች ተስፋ ነው የሚኖሩት። የሚያድነን የሚታደገን አዳኝ ያስፈልገናል። ሰዎች በግላቸው ይህን አዳኝ ሳያውቁ ልደቱንና ትንሣኤውን ሲያከብሩ በጣም ይገርመኛል። እኔ ወገኖቼ ከቁጥር 12 እስከ 14 በተጻፈው መሠረት ሩት አሁን አንድ ወንድ ልጅ ወልዳለች። ከቁጥር 15 እስከ 16 ያለውን ደግሞ እንመልከት። ከሰባት ወንዶች ልጆች ይልቅ ላንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል፣ በርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች አቀፈችውም ሞግዚትም ሆነችው ይላል። ይህ ሕፃን የኑኃሚን የልጅ ልጅ ነው። ምን ያህል ውድና ክቡር ልጅ እንደሚሆን መገመት ይቻላል። ቁጥር 17ን እናንብብ። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብሎ ጠሩት። እርሱም የዳዊት አባት የእሴይ አባት ነው ይላል። ኑኃሚን ለልጁ ያላትን ታላቅ ፍቅር የተመለከቱ ጎረቤቶቿ ሕፃኑን ኢዮቤድ አሉት። ኢዮቤድ ማለት አገልጋይ፣ ባሪያ ወይም የሚያመልክ ሰው እንደ ማለት ነው። ምንም እንኳ ይህ ሕፃን በሥጋና በደም ባይዛመዳትም በሕጉ መሠረት ግን የልጅ ልጇ ነው። በስተርጅና ዘመኗ ትንሽ አገልጋይ እንዲሆናትላትና በባሏና በሁለት ልጆቿ ሞት ምክንያት ባዶ የሆነውን ስፍራ የሚሞላ እንደሆነ መገመት ይቻላል። ያውና እውነተኛ አምላክን የሚያመልክ አምላኪ ነው። ቀጥሎ ደግሞ የኢዮቤድ የትውልድ አረግን እንመለከታለን። ኢዮቤድ የእሴይ አባት ነው። እሴይ ደግሞ የዳዊት አባት ነው። ከቁጥር 18 እስከ 22 ያለውን ስፍራ ተመልከቱ። በአንድ በኩል ስንመለከተው ይህ በመጽሐፈ ሩት መደምደሚያ ላይ የምንመለከተው የትውልድ አረግ እንደ ማንኛውም የብሉይ ኪዳን ክፍል ሁሉ በጣም ጠቃሚ እንደሆነ ላሳስባችሁ ፈልጋለሁ። ለምን እንደሆነ ታውቃላችሁ? ምክንያቱም የዳዊትን ትውልድ ከይሁዳ ዘር ጋር የሚያያይዘው በዚህ አነስተኛ መጽሐፍ የተዘረዘረው የትውልድ አረግ ስለሆነ ነው። እነዚህ የትውልድ አረጎች በዚህ ስፍራ ባይጠቀሱ ኖሮ የዳዊት ትውልድ አረግ እንዴት ከዳዊት ዘር ጋር ሊያያዝ እንደቻለ ምንም ፍንጭ አይኖረንም ነበር። ይገርማል። ከእግዚአብሔር እቅድና ዓላማ ጋር የተጣጣመ ስለሆነ የትውልድ አረጉ በጣም ጠቃሚ ነው። ሌላውን የሚበዥ ሰው ሊያሟላቸው የሚገቡ አንዳንድ ነጥቦች አሉ። ከእነዚህም ጥቂቶቹ የሚከተሉት ናቸው። በመጀመሪያ ደረጃ የሚበዥ ሰው የቅርብ ዘመድ መሆን አለበት። ይህን ልብ በሉ። በመጀመሪያ የሚበጂ ሰው የቅርብ ዘመድ መሆን አለበት። በሁለተኛ ደረጃ ፈቃደኛ መሆን አለበት። በሶስተኛ ደረጃ ለመበጀት ብቁ መሆን አለበት ያ ሰው። በአራተኛ ደረጃ ራሱ ነጻ የወጣ ሰው መሆን አለበት። በመጨረሻም ለመበጀት የሚያስችለውን ዋጋ መክፈል አለበት። እንደምናውቀው ወገኖቼ ቦኤዝ እነዚህን መስፈርቶች ሁሉ አሟልቷል። የዓለም ቤዛና ዳኝ የሆነው ጌታ ኢየሱስ ክርስቶስም እነዚህን መስፈርቶች አሟልቷል። እግዚአብሔር ይመስገን። በመጀመሪያ ደረጃ የሚበጀው ሰው የቅርብ ዘመድ መሆን አለበት የሚለውን እስቲ እንመልከት። ይህ ግልጽ ስለሆነ ማረጋጋጫ የሚያስፈልግ አይመስለኝም። ቦኤዝ መንቀሳቀስ የቻለውም ከዚህ ሐቅ የተነሳ ነበር። ይህንን የቅርብ ዘመድሽ ነኝ ካለው ቃል መረዳት ይቻላል። ከመጀመሪያው አንስቶ እስከ መጨረሻው ድረስ የተነገረን ቢኖር ቦኤዝ ከአቢሜሌክ ጋር ዝምድና ያለው መሆኑ ነው። ኢየሱስ ክርስቶስም እንዲሁ የኛን የሰዎችን ሥጋ በመልበሱ ዘመዳችን ነው። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይሁም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነጻ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም የሚለውን ቃሉን በዕብራውያን መልእክት ምዕራፍ 2 ከቁጥር 14 እስከ 16 ባለው ስፍራ ላይ እናገኛለን። ዕብራውያን ምዕራፍ 2 ከቁጥር 14 እስከ 16 ያለውን ስፍራ ይመለከቷል። ወዳጆቼ ኢየሱስ ክርስቶስ የኛን ሥጋ ለበሰ። ያነበብነውም ቃል የአብርሃምን ዘር ይዟል ይላል። አስተዋላችሁ? አሁን ያነበብነው ክፍል የአብርሃምን ዘር ይዟል ይላል። ከዚህም በላይ ደግሞ እርሱም ራሱም ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል ይላል። ዕብራውያን ምዕራፍ 5 ቁጥር 2ን ተመልከቱ። ዕብራውያን ምዕራፍ 5 ቁጥር 2ን አለፍ ብላችሁ በኋላ መመልከት ይቻላል። ሰው መሆን ማለት ምን ማለት እንደሆነ ያውቃል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለዱን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግም በታች ያሉትን ይዋጅ ዘንድ የሚለውን ቃሉ ደግሞ ከገላትያስ ምዕራፍ 4 ከቁጥር 4 እስከ 5 ባለው ስፍራ ላይ እናገኛለን። ጌታ ከሴት ተወለደ፣ ከሕግ በታች ተወለደ፣ ከሰማይ ወረደ፣ የኛንም ሥጋ ለብሶ ከኛ እንዳንዱ ሆነ። በፊቱ ስላለው ደስታ መከራን ተቀበለ፣ ሞተ። እኔና እናንተን ያውቀናል፣ ስለዚህም ሊረዳን ይችላል። ከቅርብ ጓደኛ ወይም ከሥጋ ዘመድህ በላይ አንተን ያውቀሃል። ወዳጄ ሆይ ራስህን ከምታውቀው በላህም ያውቀሃል። እግዚአብሔር ይመስገን። ቃሉ እንደሚያረጋግጥልን እግዚአብሔር የሰውን ሥጋ ለበሰ። ስለዚህም ምንም በዚህ ሕይወት ስለሚሆኑ አንዳንድ ነገሮች በቂ ገለጻ መስጠት ባይቻለኝም፣ ምንም እንኳ ለምን እነዚያ ነገሮች እንደሚሆኑ ባላውቅም በደስታ እቀበላቸዋለሁ። እግዚአብሔር በሰው ሥጋ የተገለጠው ስለ ዓለም ኃጢአት መከራንና ሞትን ለመቀበል የመጣው ይህ ሕይወት የላቀና ቅዱስ ዓላማ ስላለው ነው። ስለዚህም ቦድቅ እንኳን ነሳና ጉዞዬን ቀጥላለሁ። ምክንያቱም ሐዋርያው ጳውሎስ እንደተናገረው ሽልማቴንም ለማግኘት በፊቴ ወዳለው ግብር ወጣለሁ። ይህም ሽልማት እግዚአብሔር በኢየሱስ ክርስቶስ አማካይነት ወደ ላይ ጠርቶ የሚሰጠኝ ሕይወት ነው ይላል። ፊልጵስዩስ ምዕራፍ 3 ቁጥር 14ን በኋላ ተመልከቱ። ፊልጵስዩስ ምዕራፍ 3 ቁጥር 14 መመልከት ይቻላል። መካከለኛው ዘመን ከሚባለው የታሪክ ዘመን በፊት ይኖር የነበረና ከቤተ ክርስቲያን ታላላቅ ቅዱሳን አንዱ የሆነው ሰለም ክርስቶስ ሰው የሆነበት ምክንያት በሚል መጽሐፉ መልስ ሲሰጥ ሰዎችን ለማዳን ነበር ያለው። የሚዋጀን ሰው የቅርብ ዘመዳችን ብቻ ሳይሆን ሊዋጀን ፈቃደኛ መሆንም አለበት። ምናልባት ከታሪኩ ትዝ ይላችሁ እንደሆነ ሌዋዊው ዘመዷ ሩትን ለመበጀት ፈቃደኛ ሆኖ አልተገኘም። እኔ ልቤዥው አልችልም፣ አንተ ተቤዥው በማለት ነበር ለቦኤዝ ግልጽን ነገር የተናገረው። ቦኤዝ ግን ሩትን በጣም ስለወደዳት እርሷን ለመዋጀት ፈቃደኛ ሆኖ ተገኝቷል። እኔና እናንተንም የሚወደን ዘመድ አለን። ለመወደድ የሚያበቃን ምንም የኛ የሆነ ነገር የለም ወገኖቼ። ሐዋርያው ጳውሎስ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ሮሜ ምዕራፍ 3 ቁጥር 24 መመልከት ይቻላል። ሮሜ ምዕራፍ 3 ቁጥር 24ን ይመለከቷል። በጸጋው ማለት ከኛ ምንም ነገር ሳይጠይቅ በነጻ ማለት ነው። ለመወደድ የሚያበቃ ነገር ባይኖረንም ወደደን ጌታ፣ ሊዋጀንም ፈቃደኛ ሆነ። የዕብራውያን መልእክት ጻፊ የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታክሶ በእግዚአብሔር ዙፋን ቀኝ ተቀምጧልና አይላል። ዕብራውያን ምዕራፍ 12 ቁጥር 2ን ይመለከቷል። ዕብራውያን 12 ቁጥር 2ን ተመልከቱ። በሶስተኛ ደረጃ ሌላውን የሚበጅ ሰው እንደዚህ ለማድረግ ችሎታ ያለው ሊሆን ይገባል። ለኑሃሚን ብዙዎች አዝነውላታል፣ ሊታደጓት ግን አልቻሉም። እኔና እናንተ ግን ሊዋጀን የሚችል ጌታ እናዳኛለን። ዕብራውያን ምዕራፍ 7 ቁጥር 25 ዕብራውያን ምዕራፍ 7 ቁጥር 25 ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና ይላል። ኢየሱስ ክርስቶስ እኛን ለማዳን ችሎታ አለው። እርሱ እኛን ለማዳን ስላለው ችሎታ ምንም ጥያቄ ሊኖረን አይችልም። ኢዮብ እኔ ግን የሚበጀኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም አውቃለሁ ይላል። ኢዮብ 19 ቁጥር 25 መመልከት ይቻላል። ኢዮብ ምዕራፍ 19 ቁጥር 25ን ተመልከቱ። እኛን የሚበጀን ሕያው ነው ወገኖቼ። በአንድ ወቅት በዚህ ምድር ነበር፣ አሁን ግን በእግዚአብሔር ቀኝ ቆሟል። እኛን ከኃጢአት ለመቤዠት ሲል አንድ ቀን ደግሞ ተመልሶ መስቀል ላይ ሞቶ ነበር። አሁን ግን እግዚአብሔር ያለ ልክ ከፍ ከፍ አድርጎታል፣ ከስም ሁሉ በላይ የሆነውን ስም ሰጥቶታል። አንድ ቀን ኢየሱስ ክርስቶስ ጌታ መሆኑን ምላስ ሁሉ ይመሰክራል፣ ጉልበት ሁሉ ለእርሱ ይንበረከካል። ፊልጵስዩስ 2 ቁጥር 9 እስከ 11 ያለውን ተመልከቱ። ፊልጵስዩስ 2 ከቁጥር 9 እስከ 11 ያለውን ተመልከቱ። ወገኖቼ ኢየሱስ ሊያድናችሁ ይችላል። ዛሬ ታሪኩን ብቻ ሰምተን ዝም ብለን መሄድ የለብንም። ከዚህ ከራዲዮ መልእክታችን በኋላ ፈቃደኛነታችንን ለእግዚአብሔር መግለጥ አለብን። እጆቻችንን ሁለንተናችንን ለርሱ ማስረከብ አለብን። የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ ያድነናል። እግዚአብሔር የተመሰገነ ይሁን። እንግዲህ የተከበራችሁ አድማጮች የመጽሐፈ ሩት አጠቃላይ ጥናታችን በዚሁ ላይ ያበቃል። ከመጽሐፉ እግዚአብሔር አምላካችን ለእናንተም ለእኛም ታላቅ ጠቃሚ የሆነውን ትምህርት አስቀምጦልናል በልባችን። ጌታ ታላቅ ነው ወገኖቼ። የሩትን ሕይወት በተመለከተ የእኛንም ሕይወት እግዚአብሔር አስመልክቶ የተናገረውንና ያስተማረን ታላቅና ከፍተኛ ነገር ነው። እግዚአብሔር ይባረክ። በሚቀጥለው ክፍለ ጊዜ ደግሞ የሐዋርያት ሥራን መጽሐፍ ይዘንላችሁ እንቀርባለን። እንግዲህ እስከዚያው ድረስ በጸሎታችሁ ደግፉን፣ ደብዳቤዎቻችሁንም መጻፍን አትርሱ። እግዚአብሔር ይባርካችሁ። በደህና እደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና እደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።